አደረሳችሁ። ዶክተር መሬት ከፌዝ ነው። ዛሬ የምንማረው ክፍል የእግዚአብሔር እረኝነት በሚለው ይሆናል። ከዛ በፊት ግን እንዲሁ ስለ ጌታ ኢየሱስ ክርስቶስ መምጣት ጥቂት ነገር ብንነጋገርና ከዛ በኋላ የእረኝነቱን ነገር ብናነብ ጥሩ ነው ብዬ አስባለሁ። ጌታ ኢየሱስ ክርስቶስ ከመምጣቱ በፊት ወደዚህ ምድር እንደ ሰው ስጋ ለብሶ ከመወለዱ በፊት እግዚአብሔር ያዘጋጀው መንገድ ነበር። ከሱ በፊት መልእክተኛውን ዮሐንስን መላክ ነበረበት። የጌታ ኢየሱስ ክርስቶስንና የዮሐንስን የአወላለድ ሁኔታ ብንመለከት ሁለቱም በጣም የእግዚአብሔርን እጅ የሚጠይቅ ድንቅ አሰራር ነበረበት። ከሰው አእምሮ በላይ በሆነ የሰው አእምሮ በተለምዶ ከሚያውቀው ከተፈጥሯዊ ከሆነው ሕግ በላይ በሆነ መልክ የተወለደ እንደነበረ ዮሐንስም እና ደግሞም ጌታ ኢየሱስ ክርስቶስም ይህንን ከመጽሐፍ ቅዱሳችን እንረዳለን። በምዕራፍ አንድ ላይ ጌታ ኢየሱስ ክርስቶስ ከመወለዱ በፊት አንድ ዘካርያስ የሚባል እና ኤልሳቤጥ የምትባል ሁለቱ በእድሜ ገፋ ያሉ ሰዎች መውለድ በማይችሉበት ዘመን ጌታ እግዚአብሔር ልጅ እንዲሰጣቸው እንደወደደና ዘካርያስ በሚያገለግልበት በቤተ ክህነት ውስጥ የእግዚአብሔር መልአክ ተገልጦ እንዳናገረው ከዛም በኋላ ስሙም ዮሐንስ እንደሚባል እና ከዛም በኋላ ጌታ ኢየሱስ ክርስቶስ ከመወለዱ በፊት ዮሐንስ እንደተወለደ እንመለከታለን። ድንቅ የሚያሰኘው ነገር ዘካርያስ መውለድ በማይችልበት ኤልሳቤጥም መውለድ በማይችልበት በተፈጥሮ ሕግ ማለት ነው መውለጃዋ ወራት ባለፈበት በእርጅና ወራት ልጅ እንደሚወልዱ ተነግሯቸው የተወለደ መሆኑ እና ደግሞ ይህ የተወለደው ለእግዚአብሔር ዓላማ እንደተወለደ መንገድን አዘጋጁ ብሎ የሰውን ልብ ለማዘጋጀት ሰውን ወደ ንስሐ እንዲመለስ ለማድረግ ከእሱ በኋላ የሚመጣው እጅግ የሚበረታ እንደሆነ ለመንገድ እየተላከ በእግዚአብሔር ፈቃድና ዓላማ የተወለደ እንደሆነ እንመለከታለን። አንድ ነገር በዚሁ ዋለስ ብለን እንድና የምፈልገው ዘካርያስ ይህ ነገር ይሆናል ብሎ ባለማመኑ ምክንያት ምን እንደሆነ ታውቃላችሁ? ልጁ ተጸንሶ እስከሚወለድ ጊዜ ድረስ 9 ወር ሙሉ ዝም በል የተባለ ይመስላል። መናገር አይችልም ነበር፣ እንደ ድዳ ሆነ ማለት ነው። ከዛ በኋላ ልክ ሲወለድ ነው አፉ የተናገረው። የእግዚአብሔር ሀሳብ ሲፈጸም፣ የተስፋው ቃል ሲፈጸም ዘካርያስ እንደተወለደ ማለት ዘካርያስ አፉ እንደተፈታ እንመለከታለን። በዛ ውስጥ እንግዲህ በኋላ ከምለው ጉዳይ ጋር ማያያዝ ፈልጋለሁ። ይህን ልብ በሉ። ጌታ ኢየሱስ ክርስቶስ የመወለዱ ድንቅ ደግሞ ወንድ ከማታውቅ በጽዕና ድንቅ ከሆነች ከማርያም ከምትባል እንደተወለደ እንደ ስጋ ፈቃድ ሳይሆን እንደ እግዚአብሔር ሀሳብና ፈቃድ እንደተወለደ እንመለከታለን። ጌታ ኢየሱስ ክርስቶስ የመምጣቱ ዓላማ ደግሞ እንደ ዮሐንስ መንገድን አዘጋጁ ሳይሆን እኔ የዓለም መድኃኒት ነኝ፣ ከእኔ በቀር ወደ አብ መግባት የለም፣ በእኔ መዳን አለ፣ እኔ የእውነት አምላክ ነኝ፣ እረኛ ነኝ። በእኔ በኩል ብቻ በጎች መውጣት መግባት ይችላሉ። በሌላ ቢሆን ግን ሌባ ያገኛቸዋል። በሌላ በር መውጣት መግባት የሚችለውም ደግሞ ወንበዴ ነው እያለ የሚናገር እውነተኛ የሆነ እረኛ ጌታ ኢየሱስ ክርስቶስ ተወለደ። ራሱ አዳኝ ሆነ እና ለምን በስጋ ውስጥ ተወለደ ስንል የእኛን ማንነት ለመረዳት በስጋ ውስጥ ራሱን ወሰነ። በዚህ በስፋሽ ስጋ ውስጥ ራሱን ወሰነ እና ተወለደ። እንደ ማንኛችንም ተርቦ ተጠምቶ ደክሞ አልቦት እኛ ወጣን ወረድን ደከመን የምንለውን ሰለቸኝ የምንለውን ነገር ሁሉ ቀምሶ ምናመካኝበትን ምክንያት እግዚአብሔር ለእኔን አይረዳኝም እንዳንል የሚያደርግ አይነት ሁኔታ ውስጥ ገብቶ ራሱን አዋርዶ እና እናንተን ለማዳን ተወለደ። ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ከአንዳችንም እንኳ ቢሆን የማይገባ የሆነን ይመስለን ማለት ነው። ድህነት ቢሆን በግርግም ውስጥ የተወለደ ማንም የለም። ጌታ ኢየሱስ ግን በግርግም ውስጥ መጠቅለያ ያጣ ከሁሉ ያነሰ አይነት ዝቅ ማለት ውስጥ አልፎ ነው እንደገናም ያደገው፣ እንደገናም ያስተማረው፣ እንደገናም ድንቅ በማድረግ ሌሎችን ወደ ራሱ የመለሰው። እኔና እናንተ ወገን መሆን የማይገባንም ወገን ያደረገው፣ ስለዚህ ምክንያት የለንም ማለት ነው። እሱም ያውቀዋል ተቸገርን የምንለውን ነገር፣ አለፍንበት የምንለውን። እስቲ እንደው ለጥቂት ደቂቃ እንድናስብ እንፈልገው አንድ ነገር አለ። ጌታ ኢየሱስ ክርስቶስ ከሰማይ ሰማያት ክብሩን ጥሎ በዚህ ስጋ ውስጥ ተወስኖ ለመኖር ራሱን ዝቅ ካደረገ እኔና እናንተማ እንዴት ዝቅ ብለን ጌታ ልናከብር ይገባ ይሆን? ልባችን በታበየበት ነገር ራሳችንን ብንፈትሽ በእውነት አይፈረድብንም። ጌታ ኢየሱስ በጣም ሀምብል ነው። ራሱን ዝቅ ዝቅ ያደረገ ነው። ሰው ቤት ሄዳችሁ በር ዳር ተቀመጡ ብትባሉ ይከፋችኋል። ደህና መቀመጫ፣ ደህና ቦታ ወደ ውስጥ ገባ እንድትሉ ትፈልጋላችሁ። ጌታ ኢየሱስ ክርስቶስ ግን ማደሪያም አልነበረው በሰው ግርግም ውስጥ። ጌታ ራሱን ዝቅ አድርጎ እናንተ ለማዳን የመረጠው መንገድ የክብር መንገድ ሳይሆን የውርደት መንገድ ነበረ። እኔና እናንተ መዋረድ አለብን አልልም፣ ምክንያቱም ውርደታችንን፣ ጭንቀታችንን፣ ውስቁልናችንን ሁሉ እርሱ አስወግዶልናል፣ እዳችንን ከፍሎልናል። ጌታ ኢየሱስ ክርስቶስ እኔና እናንተን ለማዳን እንደ ሰው ስጋ ለብሶ ተወለደ። ከዛ በኋላ ደግሞ ሌባ እንዳይሰርቀን እረኛ መሆኑን በደንብ አስረግጦ ይናገራል። በዮሐንስ ወንጌል ምዕራፍ 10 ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚገባ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስ ይህን ምሳሌ የነገራቸው እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም ይላል ደቀ መዛሙርቱ ማለት ነው። ዝቅ ብሎ ደግሞ በምዕራፍ 10:7 ላይ ኢየሱስም ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለ ሌላ ይመጣል። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው ግን በጎቹም ከእርሱ ያልሆኑ፣ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። ነፍሴን ስለ እነርሱ ስለ በጎቼ አኖራለሁ። ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱንም ደግሞ ላመጣ ይገባኛል፣ ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከእኔም ማንም አይወስዳትም። ላኖራትም ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ የተቀበልኩ ይላል ጌታ ኢየሱስ ክርስቶስ። ይህንን የተናገረውን ቃል ዮሐንስ እንደ ጻፈው ይህንን እናገኛለን። ጌታ ኢየሱስ ስለ ራሱ እኔ ምን አይነት እረኛ ነኝ አለ? እኔ መልካም እረኛ ነኝ አለ። ለእረኝነቱ ገደብ የሌለው ጌታ ኢየሱስ ክርስቶስ ነፍሴን እኔ ለበጎቼ አኖራለሁ፣ ሙያተኛ የሆነው ለጊዜው የሚጠብቀው ግን እሱ ክፉ ሲመጣ ጥሎ ይሸሻል። እኔ ግን ነፍሴን እስከመጠው ድረስ ነው በጎቼን የምወደው፣ እኔ አድናቸዋለሁ፣ በጎቼ ደግሞ እኔን ያውቃሉ፣ ድምፄን ይሰማሉ ይላል። ስለዚህ የእረኛና የበጎችን ግንኙነት ካወቀን እረኛ በጎቹ እንዲጠፉ ወይም ከቁጥር እንዲጎሉ አይፈልግም። የእረኛው ኃላፊነትን ስንመለከት እጅግ በዛ ይላል ከበጎቹ። የእረኛው ኃላፊነት ዝም ብሎ ማስወጣት ማስገባት ብቻ አይደለም። የእረኛው ኃላፊነት የመመገብም ኃላፊነት፣ የማሳረፍም ኃላፊነት፣ የማጠጣትም ኃላፊነት አለበት። ከዛም አልፎ አውሬ ሊነጥቃቸው ሲመጣ አውሬ እንዳይበላቸው ራሱን ሳይሰስት እነሱን ለማዳን መሮጡ ነው። ይህንን የተረዳ አንድ ሰው ከብሉይ ኪዳን ዳዊት በመዝሙሩ እንደዚህ ጽፎልናል። መዝሙር በቅንፍ 23 ላይ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታ አዘጋጀህልኝ በጠላቶቼ ፊት ለፊት። ራሴን በዘይት ቀባ፣ ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ ብሎ አለ። ዳዊት እረኛ ሆኖ ያውቃል። ስለዚህ እረኝነት ምን አይነት እንደሆነና የእግዚአብሔርን እረኝነት ከራሱ ከነበረው ልማድ ጋር በማስተያየት ለእኔስ እረኛዬ ማን ነው አለ? እግዚአብሔር ነው። እግዚአብሔር እረኛዬ ስለሆነ እኔ ጌታን ብዬ እኔ እንደ በጉ ሆኜለት የሚያሳጣኝ ነገር የለም ሲል እንመለከታለን። የሚያሳጣኝ ነገር የለም። እርሱ ለመበላው ምግብ የሚያስፈልገኝን ስለሚያውቅ በሰዓቱ ይሰጠኛል፣ ሲጠቅመኝ ያሳርፈኛል። ይህቺ አላርፍ ያለችውን ነፍሴ ስትቅበዘበዝ ትመለሽ ይላታል፣ ያሳርፋታል። ስለ ራሱ ስም ሲል በጥብቅ ይመራኛል፣ መሪም እርሱ ነው ሲል እንመለከታለን። እኔ በክፉ መንገድ እንኳን ውስጥ ከፍታና ዝቅታ ባለበት ውስጥ ሞትን በሚመስል ነገር በከበደ ነገር ውስጥ እንኳን ባስ እኔም ብቻዬን አይተወኝ፣ አብሮኝ ይሆናል፣ እንድደገፍበት ይረዳኛል፣ ያጽናናኛል፣ ያበረታኛል። እኔን እንድጠፋ የሚወድ ጠላቴ ቢመጣ እንኳን እሱ ይህንን እሺ አይልም፣ እንዳውም ያከብረኛል ሲል እንመለከታለን። እረኛ በእስራኤል ዘመን የነበሩት እረኞች ወደፊት ፊት ፊት ሲሄዱ በጎቹ ከማወቃቸው የተነሳ ከኋላ ከኋላ ይከተላሉ። ጌታ ኢየሱስ ክርስቶስ ከፊት ከፊታችን እንዳለ አውቀን ወደ እርሱ መዘርጋት የምንችለው የጌታ ኢየሱስ ክርስቶስ ሽታ ሲገባ ነው። የጌታ ኢየሱስ ክርስቶስ ማንነትን ስናውቅ ነው፣ ለይተን ስናውቅ ነው። በጎቼ ድምፄን ምን ያደርጋሉ አለ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል፣ ድምፄን ይሰማሉ፣ ከሌላው ድምፅ ይለይተው ያውቁኛል፣ ስለዚህ ሌሎቹን ይሸሻሉ እኔን ይከተላሉ ይላል። ብዙ የተደናገርንበት ነገር ቢኖር በዚህ ዘመን ድምፅ፣ ብዙ ድምፅ አለ፣ ብዙ ድምፅ። የጌታን የኢየሱስ ክርስቶስ የሆነውን ለይተን ካላወቅን ብዙ ድምፅ አለ፣ መሸሽ ያቅተናል ከብዙ ጥሪ ድምፅ። እኔን ስማኝ እኔን ስሚኝ ከሚል ድምፅ ለመሸሽ የጌታ ኢየሱስ ክርስቶስ ጥርት ያለውን ድምፅ ማወቅ ያስፈልጋል። ጌታ ኢየሱስ ክርስቶስን ራሱን ማወቅ ያስፈልጋል። ጌታ ኢየሱስ ክርስቶስ ለእኔና ለእናንተ ሲል ወደዚህ ምድር ሰማያዊ የሆነውን ክብሩን ትቶ ሁሉን ማድረግ ሲችል በዚህ አንድ ቀን ሰው ሞቶ ሁለተኛ ቀን ያለ መድኃኒት ሊቀመጥ የማይችል ስጋ ታውቃላችሁ እንዴት እንደሚሸት? ይህ በስባሽ ስጋ ይህንን መልበስ ለምን አስፈልገው ብላችሁ አስባችሁ ታውቃላችሁ? ለምን መወሰን አስፈልገው? ስጋ እኮ ውስን ነው፣ ክብሩን ታላቅነቱን። ወደ ስቅለት ስንደርስ ጌታ ያደረገውን ማየት ይቻላል። ቢሆንም ግን የውስንነቱ ነገር ያንን እንኳን እንድንገልጽበት ያደርገናል። ራሱን አስጨንቁ ለእኔና ለእናንተ የመዳን መንገድ ሆነ። ስለዚህ ጌታ ኢየሱስ ክርስቶስ እኔን በጎቼ ድምፄን ያውቃሉ አሉ። የሌላውን ድምፅ ሲሰሙ ግን ይሸሻሉ፣ ምክንያቱም እኔን በደንብ ለይተው አውቀውኛልና ይላል። የእረኛው ድርሻ ማብላት በዚህ ሂዱ ማለት ሰሚ ካገኘ ማለት ወደዚህ ተመለሱ ማለት በዚህ እረፉ ማለት ሲጠማ ማጠጣት መርካት ነው። ጌታ ደግሞ ይህንን ያደርጋል። ይህንን ደግሞ ዳዊት ተናገረ። በጎቹን የሚያረካ ውሃ ማጠጣት፣ ሰዓቱን ለይቶ ማወቅ የእረኛው ፋንታ ነው። የእረኛው ኃላፊነት በጎቹ በትክክለኛ ቦታ መሆናቸውን፣ አውሬ እንዳይነካቸው ይህንን ኃላፊነት ሲሰጥ የበጎቹ ደግሞ ድርሻ አለ። እረኛውን ለይቶ ማወቅ፣ የእነሱ የሆነውን ለይቶ ማወቅ። የእነሱ የሆነውን ለይቶ ካወቁ ስጋት አይገባቸው። መንገዱ ኮረኮንች ቢሆን ቢያዳግታቸው፣ ተራራ መውጣት ቢያቅታቸው እያሳረፈ ያወጣቸዋል፣ እየደገፈ አንዳንድም እየተሸከመ ያወጣቸዋል፣ ወደ ቤት ያደርሳቸዋል። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣበት አንዱ ምክንያት የእረኝነቱን ለኔና ለእናንተ ያለውን ጥበቃ ለኔና ለእናንተ ያለውን መውደድ ለመግለጥ ነው። እኛ ግን በእውነት በጎቹ ነን። እኛ ምን ያህል እረኛ ያስፈልገናል ብለን አስበን እናውቃለን? በእውነት እረኛ ያስፈልገናል? ያስፈልጋችኋል ወይስ የራሳችሁ እረኛ ራሳችሁ ናችሁ? ራሳችሁን እየጠበቃችሁ ነው? አንድ ጊዜ አንዲት እህት ማለት በጌታ አይደለችም፣ በእርግጥ አንዲት ሴት ልበል፣ ስለ ወንድሞቿ በጣም ተጨነቀች እና አንደኛው ወንድሟ ሹፌር ነበር እና ብዙ አገር ይዞራል። ስለዚህ ይፈራች። አሁን በዚህ ዘመን ክፉ በሽታ አለ እና ወንድሜ ደግሞ አላገባም። ስለዚህ እንደው ምን ይሻለኝ ይሆን እንደው ወደ ሴት ቢሄድ ምን ይሻለኝ ይሆን እያለች ትጨነቃለች። እና እንዴ ስናወራ ምን እንግዲህ አይቋጠሩ ገንዘብ አይደሉም ምን ላርጋቸው አለች። ነፍሳችሁን እንደ ገንዘብ ቋጥራችሁ ከእግዚአብሔር እየሸሻችሁ ይሆንን? ከማን ነው የምንሸሸው? ይልቁንስ ነፍሳችንን ለእግዚአብሔር አደራ ሰጥተን እኛነታችንን በእጁ ላይ ጥለን መጠበቅ ለሚችለው ሁሉን በአንድ ጊዜ ማየት ለሚችለው ከጥበብና ከብርታቱ የተነሳ አንዳች እንኳ የማይታጣውን እግዚአብሔርን እረኛዬ አንተ ነህ፣ እኔ ራሴን በአንተ ላይ እጥላለሁ ማለቱ አይሻልም? ስንት ጊዜ ራሳችሁን በመጠበቅ እንቅልፍ አጥታችሁ ታድራላችሁ? ራስን መጠበቅ እንደማይቻል ይህንን እናውቃለን ሁላችን። ጠባቂያችን አንድ ነው፣ እርሱም እግዚአብሔር ነው። እርሱ ይችላል። ለእኔና ለእናንተ ዋጋ የከፈለ ከማንኛቸውም ይልቅ በእውነት ዋጋ በመክፈል እኔና እናንተን የታደገ እርሱ የዘላለም አምላክ ጌታ ኢየሱስ ክርስቶስ አይደለምን? አይገደውም እንል ሊሆን? በእውነት ይገደዋል። ባይገባንም እንኳን ይገደዋል። ጌታ ኢየሱስ ክርስቶስ የሰጠን ተስፋ የማይጠፋ ተስፋ ነው። ብንዝልም እንኳን ጌታ ኢየሱስ ክርስቶስ አንተ ታውቃለህ ልንል ይገባል። አንድ ቀን ወደ ከፍታ ሊያወጣን እንዲችል ይህንን እናውቃለንና ጊዜው ሲደርስ በሰዓቱ እግዚአብሔር አይዘገይም። የእረኝነቱን ታላቅነት የምንረዳው ተጠብቀን ከክፉ ድነን ስናይ ነው። ይህም እኮ በእኔ ሊደርስ ይችል ነበረ እንላለን፣ ካለፍን በኋላ ማለት ነው። ወደዛ ማለት እስክንደርስ ድረስ ምናልባት አንዳንዶቻችን የእግዚአብሔር እረኝነት ጠፍቶብን ከሆነ ቢሆንም ጌታ ሆይ አንተ ትችላለህ፣ እኔ አልገባኝም ብለን ለእግዚአብሔር ራሳችንን መስጠቱ ይሻላል። ካለፈው ትምህርታችን ጋር በማያያዝ እንባቆም ያለውን እናስተውል። እንባቆም የእስራኤል ሕዝብ ለባርን ማለት ምርኮ ሊሰጥ እንዳለ መከራ ሊደርስባቸው እንዳለ በትንቢቱ ሲረዳ ክርክር ከእግዚአብሔር ጋር ገጠመ። በኋላ እግዚአብሔር ሲመልስለት ግን የማላቀውን ተናግሬያለሁ፣ እኔ በጎች እንኳን በበረት ባይገኙ፣ በለስ ባታሰራ፣ ወይራ ስራ ፍሬ ባይገኝ እኔ ግን በእግዚአብሔር ደስ ይለኛል አለ ማለት ነው። አዎ ምንም ባይሆን ቀድሞ እስከ ዓለም ምን ተስፋ ሊገኝ ቀድሞ እስከዚህ ከአእምሯችን ትንሽ በሆነችው በዚህ አእምሯችን በውቅያኖስ እንዳለ የሆነውን የእግዚአብሔርን እውቀት እንመዝናለንን? በእውነት እኛ ሞኝ እንደሆነን ባናውቅ ባንረዳ ነው። እግዚአብሔር ታማኝ ነው። እረኝነቱ ለእኛ ብቻ ሳይሆን ለልጅ ልጅ ነው። ዛሬ በእግዚአብሔር ፊት እያነባችሁትን እንባ፣ ዛሬ በእግዚአብሔር ፊት እየቆማችሁበትን እና በፊቱ በቅንነት የሄዳችሁበትን ዘመን ይረሳ ዘንድ እግዚአብሔር አመፀኛ አይደለም። እግዚአብሔር ታማኝ ነው። ከቅኖች ጋር ቅን ሆነ ትገኛለህ፣ ከጠማማ ጋር ግን ጠማማ ሆነ ትገኛለህ አለ ዳዊት። አይቶት ማለት ነው፣ ምን አይነት አምላክ እንደሆነ ተረድቶት ማለት ነው። እግዚአብሔር ቅንነትን ይመዝናል። ስለዚህ እግዚአብሔር የማንም ባለዕዳ አይደለም። የልጁ የኢየሱስ ክርስቶስ ወደዚህ ምድር መምጣት ለእኔና ለእናንተ በረከት ነው። ለእኔና ለእናንተ ጥበቃ ነው። ለእኔና ለእናንተ ሰላም ነው። ለእኔና ለእናንተ ሕይወት ነው። ከማንም ይበልጥ ደስ ሊለን ይገባል። በሚበላና በሚጠጣ ብቻ አይደለም ይህንን ቀን ልናስበው የሚገባው። ጌታ ኢየሱስ ክርስቶስ ወደ ሕይወታችን የገባበትን ቀን እኛ ጌታን ጌታዬ ነህ ብለን የተቀበልንበትን ቀን ያንን ቀን ሁሉ ልናስብ ይገባል። በእውነት ያ ቀን እየተባረከ ነው። እኔ ወደ ጌታ ኢየሱስ ክርስቶስ የመጣሁባትን ቀን ጌታን ለዘላለም እባርካለሁ። ምንም አያስፈልገኝም እያልኩትን እኔ የሰው ገንዘብ አልወሰድኩም። እግዚአብሔርን በራሴ መንገድ አምናለሁ የምል ያለ እኔ ማን ፈጥረሃል እያልኩ የምኩራራውን እኔን የጎደለኝን ያላየውን ያላየሁትን አእምሮዬን መልሶ ጌታ ኢየሱስ ክርስቶስ በሕይወቴ እንድነግስ እንድወስን የረዳኝን ጌታ እባርካለሁ። ደግሞ ለዚህም ሕይወት እንድደርስ የጸለዩልኝን ሰዎች ሁሉ እባርካለሁ። ጌታን አመሰግናለሁ። ጌታን አመስግኑ። ጌታ ታማኝ ነው። እረኝነቱ ለዘላለም ነው። በእኔና በእናንተ ሕይወት ሊከብር በጎቹ ሆነን እንድንኖርለት ይሄ ፍላጎቱ ነው። የሚጠበቅ በጎች፣ በጌታ ላይ የምንታመን በጎች ልንሆንለት ይገባል። ትሑታን ልንሆንለት ይገባል። እርሱ ጸጋን ይሰጠናል። እርሱ በመንፈሱ ያግዘናል። ሙያተኛ አይደለሁም ብሏል ጌታ ኢየሱስ ክርስቶስ። እኔ መልካም እረኛ ነኛል። እኔና እናንተ ደግሞ መልካም በጎች ልንሆንለት ይገባል። እየኮበለልን እየተቅበዘበዝን የምናስቸግር እንዳንሆን ጌታ ይርዳል። ይሄ ቀን የተባረከ ቀን ነው ብለን የምናስብበት ማለት ጌታ ኢየሱስ ክርስቶስ የተወለደበትን ያንን ቀን የምናስብበት ደግሞም ከዛም ባለፈ መንገድ እኛ ወደ እሱ መንግስት እየገባንበትን ጌታ በልባችን የተወለደበትን ቀን አብረን እንድናስብ ይሄንን እመክራችኋለሁ። መልካም ነው። ጌታ መልካም ነው። ለሁላችንም ለእኔ መልካም ነው። ለእኔ ያደረገ ጌታ ለሁላችሁም እንደሚያደርግ አምናለሁ። ጌታ ለማንም አያደላምና እኛ ፍጥረት ሆነንና ይላል ጌታ ለፍጥረት ይራራል ከመራራትም አልፎ ህይወቱን ሰጥቷል ጌታ ኢየሱስ ክርስቶስ እኛና እናንተ ለማዳን ማለት ነው። ስለዚህ የሚያሳጠኝም የለም እንደ ዳዊት ንንል ይገባል። የማያስፈልገንም አይሰጠንም። እንጀራ ብንፈልግ ዳቦ ብንፈልግ እባብ ወይም ጊንጥ አይሰጠንም። ጌታ እግዚአብሔር ታማኝ ነው። አንዳንዱን ነገር ለምናችሁ ያልሰጣችሁ ቢሆን ምናልባት እናንተ አላያችሁትም እንጂ የሚያቃጥል እሳት ሊሆን ይችላል። እሳት ልጅ የእሳት ፍም ሲያይ ወደ ፍሙ ይሮጣል፣ መልኩ ያምራል። ግን እናትዮ አያይሽ ዝም ብትለው እጁ ይቃጠላል አይደል? ስለዚህ ትከለክለዋለች። እግዚአብሔርም አንዳንዱን ነገር የሚከለክለን የማያስፈልገን ሆኖ ሊሆን ይችላል። ወይንም ደግሞ ጊዜው አልደረሰም ይሆናል። እኛ የዘገየ ቢመስለን ጌታ በሰዓቱ ይደርሳል። የዘገየውም ለመልካም ሊሆን ይችላልና። ስለዚህ እንደ ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝም የለም ልንል ይገባል። ጥራትም እንዲሰማ ማለት ነው። እኔ በእግዚአብሔር ነኝ፣ እግዚአብሔር አለኝ፣ እግዚአብሔር እረኛዬ ነው። ያል ቸርነትና ምሕረቱ በሕይወቴ ዘመን ሁሉ ይከተለኛል ብለን ለነፍሳችን ነገር ለጠላትም ልንነግረው ይገባል። እንዲህ ብናደርግ ነፍሳችን ያርፋል። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ አለ ዳዊት። አሜን። ለሁላችንም እንዲሁ ይሆንልን። እግዚአብሔር ይባርካችሁ። በሚቀጥለው ደግሞ በሌላ አርዕስት እስከምንገናኝ ጌታ ከእናንተ ጋር ይሁን።